እንደምናመሻችሁ የጋቢና ቪዲዮ አድማጮች የዕለተ አርብ የካቲት 25 2014 ዓ.ም ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። በምሽቱ መሰናዷችን የወጣቶችን ዕለት ተዕለት እንቅስቃሴ የሚዳስሱ እንዲሁም ልዩ ልዩ ተሞክሮችን የሚያጋሩ መሰናዶችን አዘጋጅተናል። ከነዚህ መካከል በዩክሬን የሚገኙ ኢትዮጵያውያን ከሀገር መውጣት መጀመራቸውን ከጀርመን ሆኖ ሁኔታውን የሚከታተለው የኢትዮጵያ ኤምባሲ አስታውቋል።
አሁንም እኛ መግባት አልቻልንም፣ የራሳቸውን ዜጎች ነው የሚያስቀድሙት፣ እኛ ተቸግረናል እያሉ የእኛም የደም ምክትል ሚሽን መሪ አምባሳደር ተፈሪ ይዛ በነበረበት ሰዓት አናግሮ መኪናም ይዘን ሄደን ነበረ።
በጀርመንና በተለያዩ የአውሮፓ ሀገራት የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑትን ወይዘሮ ሙሉ ሰላሙንን ነው የሰማችሁት። ስለ ወቅታዊ ሁኔታው በምሽት ያካፍሉናል።
በቅርቡ ኢትዮጵያ ውስጥ በድሜ ምክንያት ጨበራ ጭርጭላ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። ወርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው፣ ሽመሬ ይባላል።
አሁን ደግሞ የሰማችሁት ወጣት ሄኖክ ስዩም ይባላል። የአያቱን ስም ቀይሮ ሄኖክ ስዩም ሀገሬ በማለት ራሱን ያስተዋውቃል። ሄኖክ የኢትዮጵያን መልካም ገጽታዎች ለማስተዋወቅ የሚጥር ወጣት ነው። የምሽቱ እንግዳችን አድርገን ጋብዘነዋል። አብራችሁን ከመሻችሁ ሌሎች ከዓለም ዙሪያ ያሰባሰብናቸው ጥንቅሮችም ይኖሩናል። ፕሮግራሙን በመምራት ስመኝሽ የቆየ፣ በማቀናበር ንጉሱ ታምሬ፣ እንዲሁም ፕሮግራሙን በማሰናዳት አብረውን ከተሳተፉ ሌሎች የአሜሪካ ድምጽ ባልደረቦች ጋር አብረናችሁ እናመሻለን። አሁን በቅድሚያ ከሀገር ውስጥ እና ከውጭ ላሰባሰብናቸው ዜናዎች ሀብታም ስዩም።
አመሰግናለሁ ዝመኝሽ። አራተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሬዎስ ከዚህ ዓለም በሞት መለየታቸው ተሰምቷል። በሕመም ውስጥ የሰነበቱት ብፁዕነታቸው በሕክምና ሲረዱ ቆይተው ማረፋቸውን የቤተክርስቲያኒቷ ቅዱስ ሲኖዶስ ጽሕፈት ቤት አስታውቋል። አቡነ መርቆሬዎስ የደርግ ዘመነ መንግስት ተገርስሶ ኢህአዴግ ስልጣን በተረከበባቸው የመጀመሪያ ዓመታት ከአገራቸው በመሰደድ ከ20 ዓመታት በላይ በዩናይትድ ስቴትስ ውስጥ ኖረዋል። በስደት የሚገኘውን ሲኖዶስ በመምራት በውጭ አገር የሚኖሩ ትውልደ ኢትዮጵያ ወይንንም አገልግለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ የተደረገ ሽምግልናን ተከትሎ በሀገር ቤት ከነበረው ሲኖዶስ ጋር እርቅ በመውረዱ ወደ ሀገራቸውም ተመልሰዋል። ከቅርብ ጊዜ ወዲህ ህመም እንደጠናባቸው ሲነገርላቸው የነበሩት አቡነ መርቆሬዎስ ህልፈታቸው ከተሰማ በኋላ የኢትዮጵያ ፕሬዚደንት ሳህለወርቅ ዘውዴን ጨምሮ የመንግስት ባለስልጣናት ሀዘናቸውን ገልጸዋል። ቅዱስ ሲኖዶስ ባካሄደው አስቸኳይ ጉባኤ ብፁዕ ቅዱስ ፓትርያርክ አቡነ መርቆሬዎስ ስርዓተ ቀብራቸው እሁድ የካቲት 27 ቀን 2014 ዓ.ም በመንበረ ጸባዖት ቅድስት ስላሴ ካቴድራል እንዲከናወን ውሳኔ ማሳለፉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን አገልግሎት ስርጭት ድርጅት ዘግቧል። የናይጄሪያ ባለስልጣናት የጸጥታ ኃይሎች በተለምዶ ሽፍቶች እየተባሉ የሚጠሩ ከ200 በላይ የወንጀል ቡድን አባላትን መግደላቸውን አስታውቁ። ግለሰቦቹ የተገደሉት በማዕከላዊ የኒጀር ግዛት 4 ቀናትን በፈጀ የተኩስ ልውውጥ እንደሆነም ተናግረዋል። ናይጄሪያ እየጨመረ በመጣ ለገንዘብ ብለው ሰዎችን በገፍ በሚያፍኑ የታጠቁ ቡድኖች የጭካኔ ተግባር ስትፈተን ከርማለች። የኒጀር ግዛት የውስጥ ጉዳይና የጸጥታ ኮሚሽነር ኢማኑኤል ኡመር በግዛቲቱ መናገሻ ሚና በሰጡት መግለጫ ሽፍቶቹ የተገደሉት ከእሁድ እስከ ረቡዕ በተለያዩ ስፍራዎች በነበረ የተኩስ ልውውጥ ላይ ነበረ። የጸጥታ ኃይሎች የሞተር ብስክሌቶችና ከብቶችን ማስመለሳቸውን፣ የወንጀል ቡድኖቹ አመራሮችም መገደላቸውን አክለዋል። በተጨማሪም 2 የጸጥታ ኃይሉ አባላት በሽፍቶቹ መገደላቸውን አስታውቀዋል። የተጎዱ አባላት ሕክምና እየተደረገላቸው እንደሆነም፣ በአውራ ጎዳናዎች ላይ ደግሞ የጸጥታ ቁጥጥር እንደተጠናከረ ተናግረዋል። ከ2020 የአውሮፓውያን ዓመት ወዲህ በናይጄሪያ በሽፍቶች በጅምላ የሚታፈኑና የሚገደሉ ሰዎች ቁጥር ጨምሯል። በቀጠናው ባለው ቀውስ ምክንያት በሺዎች የሚቆጠሩ ሲገደሉ፣ በ10 ሺዎች የሚቆጠሩ ደግሞ ከመኖሪያቸው ተፈናቅለዋል። ሩሲያ በአውሮፓ ግዙፉን የኒውክሌር ጣቢያ ዛፖራጂያን መደብደቧን ተከትሎ በጣቢያው ቅጽር ግቢ ውስጥ እሳት መቀስቀሱን የዩክሬን አደጋ ጊዜ አገልግሎት በዛሬው ዕለት አስታውቋል። ዛሬ ቀደም ባለው ሰዓት በአቅራቢያው የምትገኘው ኤነርሆዳር ከተማ ከንቲባ ጣቢያው በእሳት መያያዙን አስታውቀዋል። ይሁንና ከጥቂት ጊዜ በኋላ የጣቢያውን ኃላፊ ጠቅሰው እሳቱ የተፈጠረው ከህንፃው ክልል ውጭ መሆኑን ማስታወቃቸውንና ጸጥታ በጣቢያው ዙሪያ እንደተመለሰ መናገራቸውን ዩክሬን 24 የተሰኘውን ቴሌቪዥን ጣቢያ ጠቅሰው ሮይተርስ ዘግቧል። ኤነርሆዳር በእጅጉ ቁልፍ የሆነውን ኃይል የምታመነጭ ከኪቭ 700 ኪሎ ሜትሮች ላይ የምትገኝ ከተማ ናት። በከተማው የሚገኘው ጣቢያ ዩክሬን ከምትጠቀ የሚጠቀመው ኃይል 25 በመቶውን ያመነጫል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከዩክሬኑ አቻቸው ቮሎዲሚር ዘለንስኪ ጋር መነጋገራቸውንና በኒኩሌር ጣቢያው ላይ ስለተከሰተው እሳት የቅርብ ጊዜ መረጃዎች እንደደረሷቸው ዋይት ሃውስ አስታውቋል። ባይደንና ዘለንስኪ ሩሲያ በአካባቢው የምታደርገውን የጦር እንቅስቃሴ እንድታቆምና የእሳት አደጋ ሰራተኞችና የአደጋ ጊዜ ግብረ ኃይሎች ወደ ስፍራው እንዲያመሩ መንገድ እንድትከፍት ጠይቀዋል። አመሻሹን በወጣ አዲስ መረጃ የሩሲያ ጦር ዛፖራጂያ የኒኩሌር ጣቢያን እንደተቆጣጠረ ተሰምቷል። የዩክሬን የኒኩሌር ፍተሻ ባለሙያዎች እስካሁን ከጣቢያው ያመለጠ ጨረር እንደሌለና የጣቢያው ሰራተኞች በመልካም ደህንነት ስራቸውን እንደቀጠሉ ተናግረዋል። በስተመጨረሻም ቻይና ሩሲያ ዩክሬንን የመውረር እቅዷን የቤጂንግ የክረምት ኦሎምፒክ እስኪጠናቀቅ ድረስ እንድታዘገይ ጠይቃለች ሲል የወጣ ዘገባን ውድቅ አድርጋለች። ባለሙያዎች ይሄ መረጃ ቻይና ጥቃቱ እንደሚደርስ ስለምታውቅ በምዕራባውያን ዘንድ ያላትን ክብር የሚያጠለሽ እንደሆነም ተናግረዋል። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዊቢንግ የኒውዮርክ ታይምስ ጋዜጣ በትናንትናው ዕለት ያወጣውን ሪፖርት ንጥር ሐሰተኛ ዜና ሲሉ ጠርተውታል። ጋዜጣው የምዕራብ ሀገራት የስለላ ተቋማትን ሪፖርት ጠቅሶ እንደዘገበው ከፍተኛ የቻይና ባለስልጣናት ለሩሲያ አቻቸው ከአውሮፓውያኑ የካቲት 2 እስከ 20 በተደረገ ኦሎምፒክ ወቅት ዩክሬንን እንዳይወሩ ጠይቀዋል። ጦርነቱ የተጀመረው ከሳምንት በፊት ነበረ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ 12040 ኪሎ ሄርዝ፣ በ19 ሜትር ባንድ 15580 ኪሎ ሄርዝ ላይ ይተላለፋል። በተጨማሪም ፕሮግራማችንን በዌብሳይታችን እንዲሁም በፌስቡክ የማህበራዊ ትስስር ገጻችን በቀጥታ መከታተል ትችላላችሁ። አሁን ቀዳሚ አድርገን ወደ ያዝነው የዕለቱ አብይ ርዕስ እናልፋለን። ዩክሬን ወደ ፖላንድ በሚያስገባው ድንበር ላይ የሚገኙ ኢትዮጵያውያን ተማሪዎች ድንበሩን እየተሻገሩ እንደሚገኝ ተገልጿል። ብዙዎች ድንበሩን መሻገር መቻላቸውን አውቀናል ያሉት በርሊን የሚገኙት በጀርመን፣ በፖላንድ፣ በዩክሬን፣ በቼክ ሪፐብሊክና በስሎቫክ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት ወይዘሮ ሙሉ ሰለሞን ከሰሞኑን የተሻለ ሁኔታ እንዳለ ተናግረዋል። ያነጋገረቻቸው ጃለኔ ገመዳናት ስለ ወቅታዊ ሁኔታው አስቀድሞ ያስረዳሉ።
አሁን የተሻለ ሁኔታ አለ ብዬ ነው የማምነው። ምክንያቱም በቀደም ለታ በተነጋገርን ቀን ራሱ የኛ ልጆች ቴሌግራም ቻት ላይ አሁንም እኛ መግባት አልቻልንም፣ የራሳቸውን ዜጎች ነው የሚያስቀድሙት፣ እኛ ተቸግረናል እያሉ የእኛም የኔ ምክትል ሚሽዮን መሪ አምባሳደር ተፈሪ ይዛ በነበረበት ሰዓት አናግሮ መኪናም ይዘን ሄደን ነበረ። ገብተን የእኛን ሰዎች ይዘን ውጣ፣ ቢያንስ ሰባት ሰባት ሰው ይዘን መውጣት እንችላለን፣ 40 ኪሎ ሜትር ሁለት ሶስት ሁለቴ እንኳ ብንመለስ 15 ሰውና 20 ሰው ሶስት ጊዜ 21 ሰው ማምጣት እንችላለን እና 40 ኪሎ ሜትር ቅርብ ናት ፍቀዱልን ቢልም ከገባችሁ መውጣታችሁ ዩክሬን ክልል ከተገባ እናንተ መውጣታችሁም ስላሉ መሄድ አልቻሉም። እኛም ሆን የፖላንድ መንግስት ያዘጋጀው ከፖላንድ ወገን ያለው ደግሞ እዛ ጥረት ስላለ ምግብና መጠጥ እናስተላልፍ ወደ ዩክሬን ወገን ወዳሉት በአካቸው ምግብ እናስገባ ብሎ እሱንም ከልክለዋቸዋል። ስለዚህ እኛ ለዩክሬን መንግስት ውጭ ጉዳይ ሚኒስቴር አሳውቀን ዜጎቻችን በውሃትም በምግብ እየተቸገሩ ነው፣ መድኃኒትም ማስገባት ምግብም ውሃ ማስገባት አለመቻላችን በጣም ከፍተኛ ሀዘኔታ ፈጥሮብናል፣ መፍትሄ እንድትፈልጉልን አንደኛ ቅድሚያ የሚሰጠው ለእናንተ ዜጎች በመሆኑ የእኛዎቹ ሊገቡ ስላልቻሉ ችግር ገጥሞናልና መፍትሄ እንፈልጋለን፣ ይሄ በያሉበት ያሉ ተቸግረውብናል ስላልናቸው አው ክራውድ ስለነበር ችግር ስለሆነ ነው ለመፍታት ጥረት እናደርጋለን ብለዋል። እንደገናም ዛሬም ወዲያውኑ የዚህን በያሉበት ጠረፍ ላይ ያሉት ብቻ ሳይሆን ወይም ድንበር ላይ ያሉት ብቻ ሳይሆን የትኛውም ቦታ ላይ ስታክ አድርጊያለሁ ችግር ገጥሞኛል የሚለውን ሁሉ ሰፖርት አድርገን ለማንቀሳቀስ እንድንችል ይህን ኦንላይን ፎርም እየሞሉ ያሳውቁን፣ አውቶማቲካሊ ለችግራቸው እንደርሳለን ስላሉ ለሁሉም የጋራ እንትናቸው ላይም እኛ ዌብሳይት ላይም ያንን ፎርማት እንዲሞሉ ፖስት አድርገናል። እዚህ አጋጣሚ ኢትዮጵያ ያለውን የዩክሬን አምባሳደሩ የሉም ቻርጀው ናቸው ያናገሩኝ። እሳቸውም በጥሩ ሁኔታ ተሯሩጠው አንዳንድ መልስ ሰጥተውን አታስቡ እኛ ኃላፊነት እንወስዳለን ብለው ተስፋ ሰጥተውናል። ዛሬ እንግዲህ ተማሪዎቹ ተወካይ ጋር ስነጋገር የምታስተባብረዋን አናግሪያት ነበር። አንዳንዴ በእኛ ስልክ ዘግተው ሲጠፉብን በእነሱ በኩል ደግሞ መረጃ እናገኛለን፣ አይ ዛሬ ብዙ ሰው ገብቷል፣ ጀርመንም ብዙ ሰው ገብቷል ወደ ጀርመን ወደ ፖላንድም ብላለች። እኛ ከገቡ በኋላ ስልካቸውን ያጠፋሉ አናገኛቸውም እንጂ የተሻለ ሁኔታ ነው ያለው። ዛሬ እዛ ላይ ተቸግር ያለው የሚል ብዙ ሰው ፖስት አላረገም።
ግን እዛ ዩክሬን ውስጥ አሁንም ያሉ ይኖራሉ ብለው ያስባሉ?
አዎ አሉ። እሱማ አንደኛ ከቦታቸውም ያልተነሱ አንዱ ጥቂት ሰዎች ሁለት ሶስት ሰዎች መጀመሪያም ሳይነሱ እንትኑ ሲነሳ ተንቀሳቀሱ አደጋ እንዳይደርስባቸው ስለተባለ አንዳንዶቹም ከከተማ ውጭ ስለሆኑ ጦርነት ያለበት ቦታ አይደለንም እዛው እንቆያለን ያሉን አሉ። በብዛት አይደሉም እንጂ አሉ።
ካምፕ ወይንም ማቆያ ስፍራ ድንበር አካባቢ ተደርጎ አፍሪካኖች እዛ ጋር እንዲቆዩ ይደረጋል ይባላል። አፍሪካኖች ብቻ ነው ወይስ ሌሎች አሉበት? ካምፑስ የት ነው ያለው?
እዛው ድንበሩ ጋር ነው። ሁሉም አንድ ላይ ነው ያሉት። ጎን ለጎን ሁሉም ሰው እዛው ነው ያለው። ኢቨን ተሰልፎም የሚታየው ጎን ለጎን ነው። በዚህኛው በኩል የዩክሬን ዜጎችና የኢዩ አውሮፓ ህብረት ዜጎች እንደገና ደግሞ ምን ዩክሬንያን ምን ዩሮፒያን ዩኒየን የሆኑት ደግሞ እዛው አጠገብ ይታያል። አፍሪካ ብቻ አይመስለኝም። ማንኛውም ዩሮፒያን ዩኒየን ዜጋ ያልሆነና የዩክሬን ዜጋ ያልሆነ ሰፐሬት የሚታዩትም ካሰላለፋቸው እንደሱ ነው የሚቆዩት። ይህንኑ ነው እኛም እንደዚህ የራሳችን ዜጋና የአውሮፓ ዜጋ እያስቀደማችሁ ሶስት አራት ቀን እየሰራሁ የኛ ሰዎች እዛ ስለቆሙ ችግር ገጥሞናል ብለን ነው የጠየቅነው። የመንግስትም ያው የዩክሬንን መንግስት ዛሬ አክት እናደርጋለን በአካችሁ በዚህ ፎርም ቶሎ እንትን በሉልን ስላሉ ያንን ልከንላቸዋል። አይ ቲንክ ዛሬ ግን የተሻለ ሁኔታ ነው ያለው ብዬ ገምታለሁ።
በቁጥር ይታወቃል እነዚህ አፍሪካውያን እዛ ጋር እንዲቆዩ የተደረጉት?
አይታወቅም ግን ክራውድ ላይ በጣም ብዙ ሆኖ ነው የሚታየው። እነዚህ ፎቶ ምናምኖቹ ሲታዩ በጣም ብዙ ሰው ነው ያለው። ከሁሉም ሳይድ ብዙ ነው ያለው። ምናልባት የነጮቹ ቁጥር ሊበዛ ይችላል ግን ብዛት ሁለቱም ሳይድ ብዛት ይታያል።
እኔ እንኳን እነዚህ አፍሪካውያን እንዳልፉ የተደረጉት በቁጥር ብዙ ናቸው ወይ?
አፍሪካውያን ብቻ አይደሉም። ማንኛውም የዩክሬን ዜጋ ያልሆነና የዩሮፒያን ዩኒየን ዜጋ ያልሆኑት ናቸው በሙሉ እዛ ጋር። ቶታሊ እንዳያልፉ መከልከል ሳይሆን እነዛም በሚያስቀድሙበት ጊዜ ይዘገያሉ ነው። አሁን የኛም ከተከለከለ ወዲህ ገቡ አሉ አይደለም። መጀመሪያ ግን የየራሳቸው ዜጋ ሲያስቀድሙ የኛዎቹ ለምሳሌ እኔ ቀድሜ መጥቼ ቅድሚያ ለዩክሬን ዜጋ ነው የምሰጠው ካለ እኔ ማለት የሚገባኝን አምስት ዩክሬንያን ካሉ ከኔ ቀድሞ ይገባሉ ማለት ነው፣ እኔ ቀድሚያቸው ድርሼ። ስለዚህ በዚህ አይነት መዘግየታቸው ለራብና ለመጉላላት ለበለጠ ጊዜ መብት መሰቃየት እድል ይሰጣል እና ይጎዳሉ ማለት ነው።
ኢትዮጵያውያን ተማሪዎች ድንበርን አልፈው ፖላንድ እና የመሳሰሉት አገር ከደረሱ በኋላ ክትትሉን ታቆማላችሁ?
እኛ እናቆምም ግን እኛ ቦታም የተዘጋጀላቸዋል ከቸገራቸው። ለምሳሌ በእኛ በማህበሩና በፖላንድ መንግስት የተዘጋጀላቸው ቦታ አለ። ሲመጡ ደግሞ በገቡበት በሚገቡበት ጊዜ ተፈቀደው የትኛውም ጋር ጀርመንን ቢመጡ ፖላንድን ቢመጡ ሳይቸገሩ ቪዛም ሳይጠየቁ ነው እንዲንቀሳቀሱ የተደረገው። እነሱ ትምህርት ላይ እያሉ እዚህ እንደፈለጉ መንቀሳቀስ ራይት አልነበራቸውም። እዛው ሀገር ውስጥ ነበር የሚንቀሳቀሱት እንጂ ወደ ጀርመን ቪዛ ሳይኖራቸው መምጣት አይችሉም ነበር፣ ወደ ፖላንድም ወደ ሌላው። አሁን ግን ስደተኛ ስለሆኑ ቀጥታ ከዚህ ስደት የሚሸሹ ሰዎች ወደ ጀርመንም ወደ ፖላንድም ወደ ሃንጋሪም ወደ ራሻም ወደ የትኛውም አካባቢ በዛ ድንበር ላይ በተመታላቸው ወረቀት ብቻ በዛችን ብቻ እያሳዩ ወደ የትኛውም ሀገር ያለ ችግር በነጻነት መግባት ይችላሉ። ስለዚህ ልክ በነጻነት ከገቡ በኋላ እኛ ወደ ካምፕ እኛ አዘጋጀንላቸው ጋር ማረፊያም ጋር ሬዱም እኛም በግልም ልደዳቸው የፈለግን ጋር አይሄዱም። ግማሹን በጓደኛ በዘመድ እያለ በራሳቸው መንገድ ነው የሚበተኑት። ኢቨን ፈልገን ለማግኘት እንደውል ራሱ መጀመሪያ ደርሻ ያለው በቃ አሁን አንድ ደቂቃ ነቀለኝ ክሮስ ላረግ ነው በሰላም ተሻግር ያለው ብሎ ካሉ በኋላ ራሱ ይዘጋሉ ስልካቸው።
ድንበሩ አካባቢ ያሉ የእናንተ የኤምባሲ ሰራተኞች አሉ? እነሱ ችግር ብለው ከሚያነሳቸው ነገሮች ቢጠቅሱልኝ።
እኛ ዛሬ ወደዚህ እየተመለሱ ነው። ምክንያቱም እዛም ቢቆዩ ምንም የሚሰሩት ነገር ስለሌለ የቦርደር ፖሊሶችንም ሲያናግሩ ለሁሉም አንድ አይነት ነው የምናደርገው። በዚህ በፖላንድ በኩል ምንም ችግር አልገጠመንም። በቃ እነሱም አናግረው እናንተም ቆማችሁ አልቆማችሁ ምንም የምታመጡ ነገር የለም። እኛ ምንለቃችሁ እዛ ጋር ስትሄዱ አይመልሷችሁም ወደዚህ። ሰዎችን እናምጣ በመኪና ገብተንም ስንል ትራንስፖርት ፕሮቫይድ እናደርግ 40 ኪሎ ሜትር በእግር መሄድ ከባድ ነው ርቆት ላይ ነው ያሉት ሲባል አይ ከሄዳችሁ ከገባችሁ አይመልሷችሁም ስለተባለ አልሄዱም። ፖላንድ ሳይድ ከደረሱ በኋላ ምግብም ውሃም ማረፊያም ምንም ችግር የለም። እዛኛው ሳይድ ጋር ግን ሁሉም ሰው በጣም ክራውድ ዞኖ እየተቸገረ ስለሆነ ምግብ እንኳን እኛ ንስጥ ቢሉ አይቻልም ብሎ ከልክለዋል ብለዋል። እሱም እዛ በነበረበት ጊዜ አምባሳደር ተፈሪ ይዛ እያለን እንቢ ሲሉ አይቻልም ሲባል አይቷል። እና ያ ሁኔታ ችግር መኖሩን ኦብዘርቭ አድርገዋል። እነዚህም ደግሞ ተራቸውን እየጠበቁ የነገሩት ነበር። ያኔ ቻቱን በጣም በተፋጠነ ሁኔታ ነበር መረጃ የምንለዋወጠው። በየሰከንዱ ነበር የምንለዋወጠው መረጃ እና ያ ፕሮብለም ስታክ እንዳደረጉ ቅድሚያ ለራሳቸው ሰዎች ነው የሚሰጡት የሚለው ነገር ሲናገሩ ነበር። ይዛለታም ማለት ነው።
በመጨረሻ ለእነዚህ ተማሪዎች የሚሆኑት ትውልድ ኢትዮጵያውያን የሚያስተላልፉት መልእክት ካለ?
ለእነሱም አስተላልፈው መልእክት እኛ አሁንም ኤምባሲውም ኮሚኒቲውም ሁላችንም የፖላንድ ገቨርንመንትም የጀርመን ሁሉም የሚፈልጉት እነሱ ሴፍ መሆናቸውንና በሰላም ሳይጨነቁ ሳይቸገሩ መኖርና መንቀሳቀስ መሄድ የሚፈልግ እንዲሄድ ሌላውንም በህጋዊ መንገድ የራሳቸውን መብት እንዲያስጠብቁ ነው። እኛም የምንፈልገው ቢያናግሩን እነሱ የሚሸሹት ምናልባት ለትምህርታቸው ወይም ደግሞ የተለያየ ነገር ፈርዘር ለመኖር ለመቆየት ሊፈልጉ ከኤምባሲ ጋር ግንኙነት ካለን እድሉን ያበላሽብናል በሚል ይሸሻሉ። እኛ ግን መረጃ ከኛ ሳያገኙ ትምህርት ቤትንም አሁን አንዳንዶቹ ለምሳሌ ጀርመን የተሻለ ትምህርት ዩኒቨርሲቲ ብለው ክሮስ አድርገው ይገቡ አሉ። ጀርመን ግን ዩኒቨርሲቲ ለመግባት ቋንቋውን ቢያንስ ሁለተኛ ደረጃውን የጀርመን ቋንቋ ካልቻለ አይችልም መግባት እና ዋርሶ ቢማሩ ወይም ሌላ ጓ ቢማሩ እንግዲህ እኛ ስፒኪንግ ይሆንስ ይችላሉ ኢኩቪለንት ትምህርት ቤት ውስጥ መግባት ዩኒቨርሲቲ ውስጥ ማለት ነው። ስለዚህ ይህንን እንመክራለን። መረጃ በትክክል እያጣሩ በእውነተኛ ነገር ላይ ተመስርቶ ወሬ ባሉ ባልታ ሳይሆን ፋክት እያጣሩ እንዲክል እንዲህ አለኝ አለ ሳይሆን ካውንተር ቼክ እያደረጉ ከእኛ ጋርም ደውሎ በተለያየ ስልክ ደውሎ መረጃ ማግኘት ይችላሉ የለጠፍንላቸው ስልኮች ላይ እና የተሻለ አቅጣጫ እያዙታቸውን ቢመሩ ጥሩ ነው። እኛ ማንም ሰው መብታቸውን ሂውማን ራይትስ የሚሰጣቸውን መብት ከለክል ነገር የለም። መብታቸውን የሚጠቀሙበትን ሁሉ የሚከለክላቸው የለም። ግን የተሳሳተ መንገድ ላይ ሄደው ህይወታቸውን እንዳያበላሹ ትምህርት ዕድልም ከሆነ ሌላ የሚፈልጉትን ነገር አጋጣሚውን ተጠቅመው ትክክለኛውን አካሄድ እንዲሄዱ አደራ እንላለን። የእነሱን ተወካይ የሚያናግሩ እሷ መረጃ በየቀኑ ከኛ ትጠይቀናለች። እሷ ነች አሁን ለማስተባበር የምትሞክረው። ቮለንተር ሊን ቢሆን ታስተባብራለች። ሌሎችም ቢኖሩ በዛ መልኩ መረጃ የተለዋወጥ ለብንሄድ ጥሩ ነው። ለኝ ከተቸገሩ ግን ማረፍ ያለን እንረዳቸዋለን። ካልተቸገሩ ሽያር ኦኬ የትም ቢኖሩ ደህና ይሆኑ። ግን ኢንፎርምድ የሆነ መረጃ ኢንፎርምድ የሆነ ዲሲሽን ይውሰዱ። ህይወታቸውን ቤተሰቦቻቸውም ይጨነቃሉ፣ እኛም እንጨነቃለን። ያልሆነ ቦታ ወድቀው ነገር ህይወታቸው ቢበላሽ ሁሉ ነገር አሁን እንዳይሆንባቸው ነው መርዳት የምንፈልገው። ሌላ ምንም ኢንትረስት የለንም። እነሱም ያውቃሉ ይሄንን። ግን በርትተው መረጃ እየተለዋወጡ በቅንነት ራሳቸውም እየተረዳዱ አንዱ ያገኘው መረጃ ለአንዱ እየሰጠ በቅንነት የተጣመመ መረጃ እየሰጡ የገዛ ወንድሞቻችን እህቶቻችን የሚጎዱ ሰዎች ከዚህ እንዲታቀቡ አደራ እላለሁ። ትክክለኛ መረጃ ያላችሁ ደግሞ ሳትደብቁ በቻት ግሩፕ ላይም በስልክም የምትገናኙ ሰዎች ተለዋወጡ እላለሁ። ይህንኑ ነው አደራ ማስተላለፍ የምፈልገው።
አምባሳደር ሙሉ ሰለሞን ለሰጡኝ ቃለ ምልልስ እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ። ሰላም ጤና ይስጥልኝ።
እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና መሰናዷችን ነው። ተከታዩ ዝግጅታችን ደግሞ የምሽቱን እንግዳችንን ያስተዋውቀናል። ለኢትዮጵያ ያለውን ፍቅር ለመግለጽ በአያቱ ስም በመተካት ሄኖክ ስዩም ሀገሬ በማለት መጠራት የጀመረው ወጣት ጋዜጠኛ ከአስር ዓመታት በላይ የሀገሪቱን ውብ ገጽታዎች ላላዩት ለማሳየት ለፍቷል። ጉዞን የሚመለከቱ የህትመት ውጤቶችን የቴሌቪዥን ትርኢቶችን በማሰናዳትም ብዙሃን እሱ ያላየውን በርቀትም ቢሆን እንዲቃመሱ አድርጓል። ስራው የራሱ ፈተናዎች አሉት የሚለው ሄኖክ ከሀብታሙ ስዩም ጋር በነበረው ቆይታ የስራውን አድማስና ተግዳሮት አጋርቷል። ለመሆኑ ሄኖክ ስንት የኢትዮጵያ ስፍራዎችን ተመልክቷል? በተመሰናዶን እንከታተል።
ማለት ነው የተለያየ አካባቢዎችን አይቻለሁ። ምስራቃዊ ክፍል ሆነው ወደ ድንበር የሚጠጉትን አካባቢዎች በደንብ አላየሁም። ከዚያ ውጭ ኢትዮጵያ ትልቅ ሀገር ናት፣ እንደምታቆም እንደምታምነውም አይቻታለሁ። አዎ ብለህ መደምደም አትችልም። ወዳየው ስፍራ ድጋሚ ስትሄድ ሌላ አዲስ ነገር ታያለህ። ያም ሆኖ በሁሉም የሀገር አካባቢዎች እግሬ ረግጧል ማለት እችላለሁ።
ሄኖክ፣ መሰል ጉዞዎችን በማድረግ ያተረፍከው ነገር ምንድን ነው?
ሁለት ነገር ነው። አንደኛው ደስታ ነው። የጉዞን ያክል ተክቼ ልረካበት ልደሰትበት የምችልበትን ጉዳይ እስካሁን ድረስ ላስብም አልችልም። ባስብም የሚመጣ አይመስለኝም። ቢመጣም ደግሞ የእውነት የሚያረካኝ ይሆናል ብዬ አላምንም። ሁለተኛው ጉዳይ ደግሞ በእኔ ሀገር እንግዲህ ዋናው ችግር ብዬ የማስበው ቀድሞ የነበረው የተፈጥሮ ሀብት በከፍተኛ ደረጃ እየተመናመነ፣ ስለዚህ በዚህ የጉዞና የጉብኝት ሂደት ውስጥ በየአካባቢው የተፈጥሮ ሀብት እንዲጠበቅ፣ ተፈጥሮ ሀብት ላይ ትኩረት ተደርጎ እንዲሰራ፣ የተፈጥሮ ሀብት ውድመት እንዲቆም የበኩሌን አስተዋጽኦ እወጣለሁ። እንደ ጋዜጠኛ የታዘብኩትን እየደረሰ ያለውን ውድመት እዘግባለሁ። እንደ ተቆርቋሪ እየሆነ ያለውን ችግር ሊያስቆም የሚችል ሊያደምጥ የሚችል እና እርምጃ ሊወስድ የሚችል አካል አቤት ብሎ የሚሰማኝ ጩኸቴን እጮሃለሁ እና እነዚህ ሁለት ጉዳዮች ላይ ትርጉም ያለው ነገር ለመስራት እየሞከርኩ ነው። እስካሁን ባለው የታሪክ ምዕራፍ ቅርስን ተጠቅሞ ቱሪዝምን አልምቶ በተለይ አሁን ቁጥሩ በጣም እየጨመረ ለመጣው አዲስ ትውልድ እንጀራና ዳቦ መሆን የሚችል አማራጭ የስራ እድል ፈጠራ ላይ አሁንም በጣም ከፍተኛ ድክመት አለ። ከዛ ይልቅ ቅርሶችን የትላንት የታሪክ አሻራ በመሆናቸው ብቻ ትላንትን የሚጠየቁ ትላንት ለእኛ መልካም አልነበረም ብሎ የሚያስቡ ወገኖቻችን ቅርሶቹን በክፉ ዓይን በማየት እንዲወድሙ፣ እንዲጠፉ፣ ከታሪክ መዝገብ እንዲጻፉ የሚያደርጉት እንቅስቃሴ አለ። እኔ ከዛ በተቃራኒ ነው ብዬ የማስበውን የራሴ የቅርስ ክብር፣ የቅርስ ፋይዳ፣ የቅርስ ምንነትን ትውልዱ እንዲረዳው በቻልኩት መጠን የማስተዋወቅና የተግባቦት ስራ እየሰራው ነው። ከዚህ ከመደበኛ ምጥቶች በተለያየ እዚህ ሀገር ላይ በሚታሰኙ ጥቶችን በአንድ መልኩ ፍትህ እንደሚታዛ ባሉ መጠቶች ላይ ህዝቦችን እየሰጠው ጉዳዩ ላይ ሰዎች በቂ ግንዛቤ እንዲኖራቸው ለማድረግ ጥራለሁ። ከዛ ባሻገር መደበኛ የሆነ ሳምንታዊ የቴሌቪዥን ፕሮግራም አለኝ ከኢትዮጵያ የሚባል። ይህን ፕሮግራም ሌላ ጉዳይ የለውም። አሁን ያልኳቸውን ሀሳቦች በምስልና በድምፅ አስረድቼ ወደ ሰው ዘንድ ለማድረስ እየተጠቀምኩበት ያለ አንድ መንገድ ነው።
መሰል ጉዞዎች አድካሚ ናቸው፣ የገንዘብ አቅምንም ይፈትናሉ የሚሉ ምክንያቶችን ብዙዎች ያቀርባሉ። ድንበር ተሻጋሪ ጉዞዎችን በማድረግ ሂደት የሚገጥሙ ፈታኝ ነገሮች ምንድን ናቸው? በምንስ መንገድ ነበረ የምትወጣቸው?
አሁንም ድረስ ከባድ ነው። ምክንያቱም ጠንከር ያለ ልምድ እዚያ ስለሌለ እንደዚህ አይነት ጉዞዎች ከየትኛውም ወገን ድጋፍ የለብህም፣ ወይም የትኛውም ወገን ቀጥሎ የሚያመጡትን ውጤት ተመልክቶ ከአንተ ጋር አብሮ ለመቆም ይቸገራል። በዚህ ሂደት ውስጥ የመጀመሪያው ነገር የበጀት ችግር ነው፣ ወይም የበጀት እጥረት በጣም ፈታኝ ነው። የፈለክበት ቦታ እንደፈለክ በፈለግከው አይነት አግባብ አትሄድም እና ይሄ አንድ ችግር ሆኖ ሁልጊዜም የሚያስቆጨኝ ሁልጊዜም ስሜቴን የሚጎዳው ነገር ነው። ሁለተኛው የሀገሬ የሰላምና የጸጥታ ጉዳይ ነው። ለምሳሌ ቢና ፍቅር መማቸትባቸው አንዳንድ አካባቢዎች እየተፈጠሩ መጥተዋል። አሁን ከቅርብ ጊዜ ወዲህ ያቆረጡ የተፈጠሩ ከመንግስት ጋር መስማማት ያልቻሉ ወይም ደግሞ መንግስት ከነሱ ጋር አልስማማ ብሎ በመካከላቸው ያለውን ክፍተት መቋጨት ያልቻሉ ወገኖች አንዳንድ አካባቢዎች ሰው የማይደርስባቸው የቅርብ ርቅ እንዲሆኑ አድርገዋል። ስለዚህ የጸጥታና የሰላም ጉዳይ ወደ ፈለክበት አካባቢ እንደፈለክ እንዳትሄድ አንዱ እንቅፋት ነው እና እሱም ሌላኛው ፈተና ነው። ከዛ ባሻገር እንግዲህ ከተፈጥሮ ጋር የመግባባት እና ተፈጥሮን እንደ መዝናኛ የመቁጠር ልማዱ ውስን ነው። በዚህ ምክንያት አንዳንድ አካባቢዎች እንዲህ አይነት ጉዞዎች ብዙ የተለመዱ አይደሉም። ስለዚህ ይህንን ጉዞ አደርጋለሁ ብለህ ስታስብ ምን ፈልገህ ነው? ለምን ዓላማ ነው የመጣኸው? ብሎ ደግሞ በጥርጣሬ የሚመለከት ብዙ ሰው አታጣም።
ሄኖክ፣ ከስፍራ ስፍራ በምትንቀሳቀስበት ጊዜ ብዙ የማይረሱ ገጠመኞችን ያተረፍክ ይመስለኛል። አንዱን ልታካፍለን ትችላለህ?
ብዙ ነው። በቅርቡ ኢትዮጵያ ውስጥ በእድሜ ምክንያት ጨበራጨርጭባ ብሔራዊ ፓርክ የሚባል ፓርክ አንድ ዝሆን ሞቷል። ወርጅና ነው የሞተው እና ይሄ ዝሆን በጣም ኃይለኛ ነው። ሹለሬ ይባላል። ሹለሬ ማለት ቆንታ ቋንቋ አድልቄ አድፍቄ የሚተናኮል የሚያጠቃ ማለት ነው እና በጣም ኃይለኛ ከመሆኑ የተነሳ ዱሩን የማያስደፍር በዱሩ ላይ የበላይነቱንና ጉልበቱን ያስመሰከረ አዳኝን የሚፈራው በየዋህነት ደግሞ የማያውቁ ሰዎች ዝም ብሎ ቀለል ያለ ሌላ አካባቢ እንዳዩት ዝሆኖች መስሏቸው ሞክረውት እስከ ሞት የደረሱ የውጭ ቱሪስቶች አሉና አንድ ጊዜ ይህንን ብሔራዊ ፓርክ እየጎበኘው በነበረበት ሰዓት ድንገት ከየት እንደመጣ ሳናውቅ መንገድ እየሄድን እሱ ከሚመራው በቁጥር ከ400 በላይ ከሚሆን የዞን መንጋ ጋር ተገናኘ። እኛ እየሄድን የነበረው መጀመሪያውኑ የናፈቁንን እነዚህን ዞኖች ለማየት አንድ ዞን፣ አምስት ዞን፣ 10 ዞን ቢሆን ደስ ብሎን የምናይ ይመስለኝ ነበር። ግን አይደለም፣ የገጠመን 400 አካባቢ ሊሆን ነው። ከዛ ውስጥ ደግሞ ይሄ በጣም የሚፈራው እና ሁሉ ጊዜ ከሱ ዞን ሌላ ተረፈኝ ብሎ ሰዎች ሲናገሩ የማደምጠው ዞን መካከላቸው አለ እና ከዛ በኋላ በእኔም ሆነ በካሜራ ባለሙያ መካከል የተፈጠረው ፍርሃት፣ ያንን ለማምለጥ ያደረግነው ድካም፣ የወጣኑ ተራራ፣ ከወጣም በኋላ ደግሞ እንደገና ዞሮ የመመለስ እድል ስላለው የምንመለከታቸው እሱ ያለፈባቸው ቦታዎችን ስናገኝ እንደገና የምናሳብረው እና በጣም ቀላል መንገድ እያለ አሩቅ ሆኖ ግን ራስን ማዳን የመጀመሪያ ግቡ የሆነ መንገድ የሄድንባቸውን አረሳውም። ዛሬም የጨበራ ጭንጭላ ብሔራዊ ፓርክን ሳስብ የአስፈሪና ኃይለኛ ዝሆን ለቀናት እዛ ጫካት እንደዛ እየዞርን እዛው አድረን እንደገና በሁለተኛው ቀን የወጣ ነው እና ያሳለፍን የማይረሳ ድካም ጊዜ ሁልጊዜ አብሮኝ ይኖራል። ያም ሆኖ አሁንም ድረስ የሚወደው የተለየ ትርጉም የሚሰጠኝ እንስሳ ዝሆን ነው።
አንድ ቀን ኢትዮጵያን ዞሬ መጎብኘት ፈልጋለሁ የሚል ሰው ቀድሞ ሊዘጋጅባቸው የሚገቡ የተወሰኑ ነገሮች ምንድናቸው?
ኢትዮጵያን መጎብኘት አለብኝ ብሎ የሚያስብ ሰው መጀመሪያ ኢትዮጵያ ውስጥ የትም አካባቢ እሱን የሚጠላው ምንም አይነት ጠላት የሆነ ማህበረሰብ እንደሌለው ይመጣል። ቀጥሎ የሚሄድበትን አካባቢ ባህል እንዴት አድርጌ ነው እንደራሴ ባህል ተቀብዬ አብሬ ማሳልፈው ይላል። ከዛ ውጪ መጠነኛ የሆኑ በተለይ ከሌላው ዓለም የሚመጣ ወይም ደግሞ ከከተሞች አካባቢ የሚሄድ የመሰረተ ልማት ችግር፣ የመንገዶች አለመመቻቸት እንዳለ ያስብ። እነዚህ ሶስት እንግዲህ ተጠቅና በእነዚህ ሶስት ተዘጋጅተው ኢትዮጵያን መጎብኘት የጀመረ ሰው ከዛ በኋላ አይወጣም የሚል እምነት ነው ያለኝና ይህም አልገልጻለሁ።
ሄኖክ ስዩም፣ ላካፈልከን ነገር ሁሉ እጅግ በጣም አመሰግናለሁ።
እኔም አመሰግናለሁ። መልካም
ጋቢና ቪኦኤ ከአሜሪካ ድምፅ መተላለፉን ይቀጥላል። ወደ ተከታዩ መሰናዷችን ደግሞ ወደ ምስራቃዊቷ አፍሪካ ሀገር ኬንያ ይወስደናል። ሬፉሺፋ የተሰኘ የኬንያ ስደተኞች ድርጅት ምስራቅ አፍሪካ ውስጥ ለሚገኙ ስደተኞች የኢንተርኔት ላይ የፋሽን ትርኢት አቅርቦ ነበር። የዝግጅቱ ገቢም በግጭት ምክንያት ከምስራቅና መካከለኛ አፍሪካ ተፈናቅለው መጠጊያ ለማግኘት ጥገኝነት ለጠየቁ ሴቶች የሚውል መሆኑን አዘጋጆቹ ተናግረዋል። ብሪንዳ ሙኒያ ከናይሮቢ ያደረሰችንን ዘገባ እንደሚከተለው አዘጋጅቻለሁ። በሪፉሺ በተዘጋጀው የፋሽን ትርኢት ማብቂያ ላይ በጥድፊያ የተሳተፈችው ኤልዛቤት ያርጌዲዮን የቀደመ ልምድ የሌላት ብቸኛዋ ሞዴል ናት። ለውድድሩ የለበሰችው ቀሚስ ስሟንና ያሳለፈችውን የወጣትነት ታሪኳን ይናገራል። በላዩ ላይ የጠለቀቻቸው ጌጣጌጦች የትውልድ አገሯን ደቡብ ሱዳን ባህልን እንደሚያንጸባርቅ ገልጻ ጠቀሜታውንም አስረድታለች። እዚህ ከፊት ያለው ልክ እንደ አንገት ሀብል ነው። በባህላችን ሴቶች የወር አበባቸውን ለመጀመሪያ ጊዜ ሲቀበሉ ከቤተሰብ የሚሰጣቸው ረጅም የአንገት ሀብል ነው። ከሀብታም ቤተሰብ ለወጣች ረጅም የአንገት ጌጥ ይሰጣታል። ካልሆነ ግን አጭር ጌጥ ነው የሚሰጣት። ያሪ ጌዲዮን ከአስር ዓመት በፊት ካለድሜ ከመዳር አምልጣ ከደቡብ ሱዳን ስትወጣ 13 ዓመቷ ነበር። እስካሁን ምንም አይነት የአንገት ሀብል አልተቀበለችም። ሬፉሺ የፋሽን ዝግጅት ግን ባህሏን እንድትለማመደው እድል ሰጥቷታል። ኬንያዊቷ ሞኒካ ካናሪ ከያርጌዲዮን ጋር አሸናፊ የሚያደርጋትን የልብስ ዲዛይን የምትሰራ ዲዛይነር ነች። ብዙ ልጃገረዶች ከማህበረሰብ ውስጥ የሚያጋጥማቸውን አፋኝ ባህሎች ለሌሎች እንዲያሳውቁ የፋሽን ኢንዱስትሪው እንደሚረዳቸው ትናገራለች። ለያር በተቻለ መጠን ረጅሙን የአንገት ጌጥ እንሰጣታለን አልኩኝ። ምክንያቱም የእርሷ ዋጋ ከውጫዊ ማንነቷ ወይም አካባቢዋ ካለ ነገር አይመጣም። የአንድ ሰው ዋጋው የሚታየው ከውስጣዊው ማንነቱ ነው። ያርጌዲዮን አሁን የፋሽን ሞዴልና የዲዛይነር ስራን እየተከታተለች ነው። ሬፉሺ የተሰኘው ድርጅት አላማም ልክ እንደ ያርጌዲዮን ግጭት ካለባቸው ሀገራት ተሰደው መኖሪያቸውን ናይሮቢ ውስጥ ላደረጉ ስደተኛ ልጃገረዶችና ህጻናት የሚገጥማቸውን ህይወት እንዲለማመዱት ማድረግ ነው። ለትርፍ ያልተቋቋመው ይህ ድርጅት የትምህርት፣ የኢኮኖሚና የስነ ልቦና ስልጠናዎችን እንደሚሰጥ ይናገራል። የድርጅቱ ቃል አቀባይና ማርኬቲንግ ኃላፊ ጄኒፈር ጊታጋ የፋሽን ዝግጅቱ ሴቶቹ የኑሮ ክህሎታቸውን እንዲያሳድጉ እድል እንደሚሰጣቸው ይናገራሉ።
The girls in our program get to work here. They are able to earn an income and learn business skills and leadership skills. So this design
The program አጭኑስ የታቀፉ ልጃገረዶች እዚህ ስራ ያገኛሉ። ገቢ እንዲያገኙ የንግድ ችሎታዎችንና የአመራር ክህሎቶችን እንዲማሩ ሁኔታዎች ተመቻችተውላቸዋል። እነዚህ የምታያቸው ዲዛይኖች በፕሮግራም ውስጥ ባሉ ልጃገረዶች የተቀቡ ናቸው። ንድፎቹን ያወጧቸው ራሳቸው ሲሆኑ እያንዳንዱ ንድፍ በራሳቸው በልጃገረዶቹ ስም ነው።
የፋሽን ዲዛይነሯ ሞኒካ ካናኢ ነገሮች የቱንም ያክል ጨለማ መስለው ቢታዩም ማንም ማድረግ የሚፈልገውን ማድረግ እንደሚችል የፋሽን ትርኢቱ ያሳየ ነው ትላለች።
Sometimes you think I'm doomed. It's over. This is it.
አንዳንድ ጊዜ ያበቃልኝ ሰው ነኝ ብላችሁ ልታስቡ ትችላላችሁ።
ከዚህ በኋላ መጫወት አልችልም፣ ከዚህ በኋላ ትንሽ ልጅ መሆን አልችልም፣ ሚስት መሆን አለብኝ ብላችሁ ልታስቡ ትችላላችሁ። እንደሚመስለኝ እያንዳንዱ ወጣት አጠገቡ ባለው ነገር ብቻ እንዳይገደብ ይህንን መልእክት ማስተላለፍ በጣም አስፈላጊ ነው ብዬ አስባለሁ። መውጫ መንገድ ለመፈለግ መንገድ ካገኛችሁ ወደፊት ይወስዳችሁ የሚችለውን ያገኛችሁትን እድል ተጠቀሙበት።
ከዝግጅቱ የሚገኘው ገቢ በናይሮቢ ይገኛል። ለምሽቱ ያዝናቸው መሰናዶዎች እነዚህን ይመስሉ ነበር። ነገ በሌሎች ፕሮግራሞች እንጠብቃችኋለን። ሰላም ደሩ።